ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ሲኒዮስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። በእያላችሁበት የተለመደው ክርስቲያናዊ ሰላምታችን ይድረሳችሁ እያልን የዛሬውን ዝግጅታችንን እንጀምራለን። ዛሬ እንግዲህ እግዚአብሔር በሚኖረን ክፍለ ጊዜ ደግሞ ታላቅን ነገር በሕይወታችን ያደርጋል። ቃሉን በሕይወታችን ያፈሳል። እኛን በሚመራበት መንገድ ትክክለኛውን እግዚአብሔር ደግሞ በቃሉ አማካይነት ያሳየን ያራምደናል። በጸጋውም ይሞላናል። እግዚአብሔር ለዘላለም የተመሰገነ ይሁን። ረጅም ነው አጭር፣ ወፍራም ነው ቀጭን፣ ቀይ ነው ጥቁር ሳይል እግዚአብሔር ለታናናሾችም ለታላላቆችም ጸጋውን መስጠት ያውቅበታል። እግዚአብሔር ቸር ነው የምንለውም ለዚህ ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜያችን እንግዲህ ተከታታዩ የሮሜውን መጽሐፍ ጥናታችንን ይዘንላችሁ ቀርበናልና እስቲ በዚህ ዝማሬ አምላካችንን ከተከስተ ጋር ሆነን ከፍ ከፍ እናድርገው። እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። በእውነት እኔ ቃላቶች ያጥሩኛል ወገኖቼ። እግዚአብሔር እንዲህ ያለው ነጡ መዜማ በልጆቹ አንደበት አፍሶ እንደገና ደግሞ ከነርሱ መልሶ ሲሰማ ደስ እንደሚለው እምነቴ ነው። እግዚአብሔር ይክበር ይባረክ። እንግዲህ ከኔና ከናንተ ደግሞ የሚፈልገው የኛ ስጦታ ሌላ ሊሆን ይችላል። ዝማሬ ባንችልበት እንደነ ተከስተ በሌላ በተለያየ አይነት አገልግሎት ውስጥ ትገብተን ደግሞ እግዚአብሔርን ማገልገል እንችላለን። ወገኖቼ አንስነፍ። ስጦታዬ ምንድነው? የኔ ድርሻ ባንተ ቤት ውስጥ ጌታ ሆይ ምንድነው ብለን እግዚአብሔርን እንጠይቅ። እግዚአብሔር እኮ ወደ ደጀ ሰላሙ ሲያመጣን እኔና እናንተን ከኃጢአት ረግረግ ውስጥ ሲያወጣንና እንደገና የደህንነትን ጸጋ በላያችን ላይ ሲያለብስና ሲያጎናጽፈን እንዲሁ ባዶ አይደለም የምናገለግልበትን መሳሪያ ማስታጥቆናል። ብዙ ጊዜ የሚቸግረን ምንድነው የታጠቅኩት ቤት ስፍራ ነው የማገለግል ይያልን እግዚአብሔርን እንጨቀጭቀዋለን። እግዚአብሔር ወዳጆቼ ባዶ እጃችን እንዲውጡ አይለንም፣ ከጠላት ጋር እንዲው ተጋፈጡ አይለንም። እግዚአብሔር ብቃትን ችሎታን በቤቱ ሰጥቶና አሰልፎን ጠላትን እንድንወጋና እንድንረታ የጠላትንም ደጅ እንድንወርስ አድርጎን ያስታጠቀን። በዚህ በሱፊት ጸንተን እንቁም። እናመስግነው። ተከስተ በዚህ ዝማሬ ስላገለገለን እግዚአብሔር ይባርክ ሳንለው ማናልፍም። እናመስግን። እግዚአብሔር አባታችን እና አምላካችን ሆይ ስለዚህ እቺ ሳምንት ደግሞ እጅግ አድርገን እናመሰግንሃለን። ባለፉት ቀናት ሁሉ ከኛ ጋር ስለነበርክ እያንዳንዱንም ቀን ደግሞ እግዚአብሔር ሆይ ካንተ ጸጋ ማዕድ እንድንቋደስ ደግሞ ፈቃድህ ስለሆነ እጅግ አድርገን እናመሰግንሃለን። አቤቱ ጌታችንና መድኃኒታችን ሆይ እኛ ባሪያዎች ደግሞ ካንተ ለመስማት ካንተን ለመማር ደግሞ እግዚአብሔር ሆይ ተሰብስበናልና በዚህች ምሽት በዚህች ሌሊት ደግሞ ለኛ የሚረባንን እስከ ሕይወት ፍጻሜያችን ድረስ እግዚአብሔር ሆይ ሊያቆመን ሊያጸናን የሚችለውን ቃልህን በውስጣችን እንድትተክልና እንድታለመልምን ለምንሃለን። አቤቱ ጌታችን ሆይ አንተ በሙላት በእኛ መካከል ተመላለስ። ብቻውን ይሄኔ በረንዳ ላይ ቁጭ ብሎ አንተም በዚህ ራዲዮ ሞገድ አማካኝነት የሚጠባበቅ ሊኖር ይችላል። ጌታ ሆይ ከቤተሰቡ ጋር ደግሞ እንዲሁ አንድ ላይ ጌታ ሆይ ተሰብስቦ በራዲዮኑ ዙሪያ ሆኖ አንተንም ደግሞ የሚጠባበቅ ሊኖር ይችላል። እግዚአብሔር አምላኬ በሆስፒታል ውስጥም ደግሞ ተኝቶ እግዚአብሔር ሆይ በመማልጋ ላይ ሆኖ አንተን የሚጠባበቅ የፈውስ ቃልህን የሚጠባበቃልና ይህንንም ደግሞ እግዚአብሔር ሆይ እንድትገናኘው ለምናለሁ። አቤቱ መድኃኒቴ ሆይ በጦር ሜዳም ቢሆን በተለያየ አይነት መንገድ ብቻም ይሁን እንጂ ጌታ ሆይ አንተን የሚጠባበቁ ባሪያዎች ብዙዎች ናቸውና እግዚአብሔር ሆይ እንደመሻታቸው እንድትገናኛቸው እኔ ለምንሃለሁ። የሚኖረንን ጊዜ ሁሉ ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን በክርስቶስ ከመአመናችን የተነሳ በእግዚአብሔር ፊት የሚኖረን ቅድስና ምን እንደሆነ ሰፋ አድርገን መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ እግዚአብሔር ርቶን አብረን የምንመለከተው አብይ ርዕስ በክርስቶስ ከመአመን የተነሳ በተግባር የሚገለጽ ቅድስና የሚል ይሆናል። አርስቱን አንድ ጊዜ ልገምላችሁ። የዛሬው አብይ ርዕሳችን በክርስቶስ ከመአመናችን የተነሳ በተግባር የሚገለጽ ቅድስና የሚል ነው። ቶሎ ጻፍ አድርጉ። እስቲ መጽሐፍ ቅዱሶቻችሁን ገለጥ አድርጉና ሮሜ ምዕራፍ 6 ቁጥር 13ን አውጥታችሁ አዘጋጁ። ሮሜ ምዕራፍ 6 ቁጥር 13ን ተመልከቱ። ወዳጆች ቅድስና በክርስቶስ ከመአመን የተነሳ በእግዚአብሔር ፊት ያለ መሆኑን አይተናል። ይህም ማለት ማውቅ ያለብን ነገር አለ ማለት ነው። እግዚአብሔር አጥያተኛውን የሚፈልገው አይነት ሰው ለማድረግ የተጠቀመበትን ዘዴ ማወቅ አለብን። ጽድቅ ኃጢያተኛውን ሰው ጻድቅ ነው ቢለውም ያጥያትን በደል ቢያስወግድም በሕይወቱ አለወጠውም አዲስ ባሪ ሰጠው እንጂ አሁን እርሱ ከክርስቶስ ጋር እንደተሰቀለና ከርሱ ጋርም እንደተነሳ ማወቅ አለበት። እግዚአብሔር በመንፈስ ቅዱስ ኃይል እንዲኖር ይፈልጋል። አማኙ ከያው ክርስቶስ ጋር ተቀላቅሏል። ያንን ሐቅ መቁጠር አለበት፣ እውነት እንደሆነ ማሰብ አለበት። አያችሁ አድማጮቼ፣ እግዚአብሔርኛም በእምነት አዳነን፣ እኛም በእምነት መኖር አለብን። ይህንን ምስኪን ሰባኪ ጨምሮ ብዙዎቻችን ለደህንነታችን በርሱ አምነናል። ምስኪን ሰባኪ ያልኩት እኔን ራሴን ነው። ነገር ግን በለታይ ኑሯችን እናምነዋለንን? በእምነት መኖር አለብን። አሁን በርግጥ በጣም ተግባራዊ ወደ ሆነው ነገር መጥተናል። ራሳችሁን ለእግዚአብሔር ማቅረብ አለባችሁ ወገኖቼ። ብልቶቻችሁንም ያመጻ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ ይላል። ቁጥር 13ን ተመልከቱ። ቀደም ብዬ የሰጠሁት ክፍል ማለት ነው። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ይላል ሐዋርያው። ማቅረብ የሚለው ቃል በሮሜ ምዕራፍ 12 ቁጥር 1ም የተጠቀሰ ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይላል። ለአገልግሎት ራሳችሁን ማቅረብ ነው። ራስን አሳልፎ የመስጠት ወይም የማቅረብ ሐሳብ ለብዙ ሰዎች ደስ የማይል ይመስላል። ራስን ስለ መስጠት በዚያውም ላይ ስለ ድል አድራጊ ሕይወት እናገራለን። ሁለቱ እርስ በርስ የሚቃረኑ ቃላት ይመስላሉ። አቅርቡ የሚለውን ቃል የተሻለ አድርጌ ወደዋለሁ። ብልቶቻችሁንም ያመጻ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ብዙዎቻችን ችግር ላይ የምንወድቅበት ምክንያት ራሳችንን ለአሮጌ ባህሪያችን ስለምናቀርብ ነው። በአዲሱ ባህሪ አማካኝነት የእግዚአብሔርን ፈቃድ ለማድረግ በፈቃዳችን ራሳችንን እናቀርባለን። አንድ ሌሊት አንዲት ትንሽ ልጅ ካልጋ ላይ ወደቀችና መጮህ ጀመረች። እናቷ ወደ ልጅቱ መኝታ ክፍል ሮጣ ሄደች። ልጅቱን ከወደቀችበት አነሳቻት፣ አልጋው ላይ አስተኛቻትና ውዴ ካልጋ ላይ ለምን ወደቅሽ በማለት በእናትነት ቋንቋ ጠየቀቻት። ልጅቱም በተኮላተፈና ማርማር በሚለው ቋንቋ ለእናቷ ስትመልስ አልጋው ላይ ወደ ወጣሁበት ጠርዝ በጣም ተጠግቼ ስለነበረ ነው ብዬ አስባለሁ ስትል መለሰችላት። ወዳጆቼ ሆይ ብዙዎቻችን የምንወድቅበት ምክንያት ይሄ ነው። ራሳችንን ላሮጌው ባህሪ ስለምናቀርብ ነው። ማስተዋላችሁ? ልክ እንደ ሕፃኗ ራሳችንን ላሮጌው ባህሪ ስለምናቀርብ ነው። አሮጌው ባህሪ የሚለንን እንከተላለን። ይሄ ነው ወደ ችግር የሚከተን። ወዳጆቼ በዚህ ህይወት ያንን አሮጌ ባህሪ ለማስወገድ ባንችልም አሁን ራሳችሁን ለእግዚአብሔር አቅርቡ ተብለናል። ይህንን እንግዲህ የተናገረው ሐዋርያው ጳውሎስ ነው። የእግዚአብሔር ቃል እንደሆነ ትንሽ እንኳን አትጠራጠሩ። አስተውሉ፣ ራሳችሁን ለእግዚአብሔር አቅርቡ ይለናል ሐዋርያው። ይህንን ቃል በደንብ ተመልከቱ። ኃጢአት ለማድረግ ራሳችሁን እንደምታቀርቡ ሁሉ ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር ማቅረብ አለባችሁ። አሁን በክርስቶስ በሕይወት ትኖራላችሁ። አዲስ ባህሪ አላችሁ። ዳግም ተወልዳችኋል። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ የሚለው ቃል ውሱንና ልዩ የሆነውን ነገር የሚመለከት ነው። ወዳጆቼ ሆይ እውነተኛ ችግራችሁ ምንድን ነው? የእኔ ችግር ምን እንደሆነ አውቃለሁ። የእናንተስ? ያ ልዩ ነገር ምንም ይሁን ለእግዚአብሔር አቅርቡት። መጥፎ ጠባይ ነውን? ወደ እርሱ ውሰዱትና ከእርሱ ጋር ተነጋገሩበት። እውነቴን ነው የምላችሁ፣ እግዚአብሔር መልክ ይሰጠዋል። ሐሜተኛ አንደበት ሊሆንስ ይችላልን? ችግራችሁ አንደበታችሁ ከሆነ ለእግዚአብሔር አቅርቡት። በነገራችን ላይ በዚያውም በምንኖርበት ዘመን ስለ ዝሙት እናስባለንን? ወሲብ ትልቁ የጊዜያችንን መነጋገሪያ ርዕስ ሆኗል ወዳጆቼ። ብዙዎች የሚፈጽሙትም ነገር ሆኗል። ራሳችሁን ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር ማቅረብ አለባችሁ። ይህንን ማድረግ አንችልም እንዳትሉኝ ይፈራለሁ። በመንፈስ ቅዱስ ኃይል ልታደርጉት ትችላላችሁ። በቃ ከዚህ የበለጠ ምንም መፍትሄ የለው። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል ሐዋርያው። ሮሜ ምዕራፍ 6 ቁጥር 14ን ይመለከቷል። ሮሜ ምዕራፍ 6 ቁጥር 14ን ልብ ይሏል። ወዳጆቼ ህግ የተሰጠው አሮጌውን ባህሪ እንዲቆጣጠር ነው። አማኞች እንደመሆናችሁ መጠን አሮጌውን ባህሪ ይዛችሁ መኖር የለባችሁም። አዲስ ባህሪ አላችሁ። ራሳችሁ ለእግዚአብሔር ማቅረብ አለባችሁ። ራሳችንን ለክሱ ማቅረብ ምንኛ የከበረ ግሩም የሆነ ልዩ ድል ነው። እንግዲህ ምን ይሁን ከጸጋ በታች እንጂ ከህግ በታች ስላይደለን ኃጢአትን እንስራን አይደለም ይላል ሐዋርያው። እንዴት ደስ ይላል! ሮሜ ምዕራፍ 6 ቁጥር 15ን ተመልከቱ። ይህንን ቁጥር በሚመለከት ሊጠቅም የሚችለውን የራሴን ትርጉም ልስጥ እስቲ። እንግዲህ ምን ይሁን ከጸጋ በታች እንጂ ከህግ በታች ስላይደለን ኃጢአትን እንስራን። ከእንግዲህ ወዲያ ከጸጋ በታች እንጂ ከህግ በታች ባለመሆናችን ኃጢአትን እንስራን የሚል ነው። ይህ ሐሳብ ይወገድ ይጥፋ። ጥያቄው ወደ ኋላ ተመልሰን በቁጥር 1 ካየነው ይልቅ እዚህ ላይ ለየት ባለ መንገድ ቀርቧል። ቅድስናን በሚመለከት የእግዚአብሔር ዘዴ በጽድቅ መሰረት መሆኑን ጳውሎስ ባለፉት 14 ቁጥሮች አሳይቷል። ሊሆን የሚችለው እግዚአብሔር ሊያደርገው ይችላል በሚል እምነት ነው። እናንተና እኔ ልናደርገው አንችልም። ልብ በሉ፣ የክርስትናን ህይወት በራሳችንና በጥረታችን መኖር እንደማንችል በምንማርበት ጊዜ ታላቅ ትምህርት ተምረናል ማለት ነው። ከዚያም በእኛ በኩል እርሱ እንዲኖር ለማድረግ የተዘጋጀንን። እዚህ ላይ የምናገኘው የጳውሎስ ጥያቄ ከፍተኛና ቅዱስ ተግባሩን ይፈጽም ዘንድ በጸጋ ላይ የኛን እርዳታ መጨመር ያስፈልግ ይሆን ወይ የሚል ነው። በሌላ አባባል ፍጥረታዊው ሰው ህግ፣ ደንብ ወይም ድንጋጌ መኖር እንዳለበት ያስባል። ስጋዊ ደስታ ኃጢአት ነው በማለት የሚያከሩ ካነሳሳቸው ግሩም የሆኑ የክርስቲያን ወገኖች ነበሩ። ባለውለታዎቻችን የሚሆኑበት ብዙ ነገር ነበር። ነገር ግን ሰንበትን አጥብቀው ያከብሩ ነበር። እሁድን ሰንበት ነው ይሉ ነበር። ይህ ግን ትክክል አይደለም። አይምሯቸውን የያዘው እሁድን በጥብቅ የማክበር ነገር ነበር። ዛሬ ከዚያ ተላልፎ የመጣ ነገርን እናገኛለን። ላማኞች አንዳንድ ደንቦችን የሚያወጡ ብዙ ቡድኖች አሉ። ጽንፈኝነት የተጠናወታቸው አንዳንድ ሰዎቻችን 10 ሳይሆን 20 ያህል አዲስ ትእዛዛትን ደንግገዋል። አማኙ አንዳንድ ነገሮችን ቢያደርግና ሌሎች ነገሮችን ቢተው የክርስትናን ሕይወት እየኖረ ነው ይባላል። ወዳጆቼ ሆይ በአሁኑ ጊዜ የሚሰጡ አንዳንድ አጫጭር ስልጠናዎችን ብትከታተሉ ግሩም ክርስቲያኖች ትሆናላችሁ በሚለው ሐሳብ የማልስማማው በዚህ ምክንያት ነው። ይህንን ማድረግ ከእናንተ አይጠበቅም። በመስሪያ ቤታችን ስልጠና የተሰጣት ልጅ ነበረች። የጋለ ፍላጎት አድሮባት ነበር። ዛሬ ያያችኋት እንደሆነ ግን በጭንቀት ላይ ትገኛለች። ስሟን ላነሳ ወይም ደግሞ ልጠቅስ አልፈልግም። ለምን ትሉኝ ይሆናል። የክርስትናን ሕይወት ለክርስቶስ አልተወችለትም። ደንብን በመከተል ልትኖረው ሞከረች። አጨራረሷ ወይም ደግሞ መጨረሻዋ ያማረ አልሆነም። በቃ የክርስትና ሕይወት ታዲያ ወገኖቼ አንዳንድ ደንቦችን መከተል አይደለም። ደንቦችንና ድንጋጌዎችን መከተል ትችላላችሁ። የክርስትናን ሕይወት በመኖር ላይ ግን ላትሆኑ ትችላላችሁ። ታዲያ አበበ የክርስትና ሕይወት ምንድነው በማለት ልትጠይቁኝ ትችላላችሁ። አያችሁ ወገኖቼ፣ የክርስትና ሕይወት ባጭሩ ለክርስቶስ መታዘዝ ነው። በቃ ከክርስቶስ ጋር ግንኙነት ማድረግ ማለት ነው። ወዳጆቼ ሆይ ክርስቶስን ትወዱታላችሁን? ይህ አስፈላጊና ዋናው ነገር ነው። እርሱ ብትወዱኝ ትእዛዜን ጠብቁ ይላል። ዮሐንስ ምዕራፍ 14 ቁጥር 15ን ተመልከቱ። የዮሐንስ ወንጌል ምዕራፍ 14 ቁጥር 15ን ልብ ይሏል። ቀደም ሲል እንዳየነው ከክርስቶስ ጋር አንድ መሆን በርሱ ከማመናችን የተነሳ በእግዚአብሔር ፊት የሚኖረን ቅድስና ነው። ልብ በሉ፣ ከክርስቶስ ጋር አንድ መሆን በርሱ ከማመናችን የተነሳ በእግዚአብሔር ፊት የሚኖረን ቅድስና ነው። ይህም መሰረታዊ ነገር ነው። ነገር ግን ለክርስቶስ መታዘዝ የቅድስና ልምምድ ነው። ይህም በተግባር የሚገለጽ ቅድስና ነው። ወዳጆቼ ሆይ ጉዳዩ እስከዚህ ድረስ ቀላል ነው። ጥያቄው ያካሄዳችሁ ነገር ሳይሆን የት እንደምትሄዱ ነው። በብርሃን ነው የምትራመዱት? ከክርስቶስ ጋር ህብረት በመፍጠር ነው የምትራመዱት? ወይስ የክርስትና ህይወታችሁ ጉዞ ከእርሱ ጋር ምን ይመስላል? በርግጥ ኃጢአት ህብረቱን እንዲቋረጥ ያደርጋል። እንደዚያ ከሆነ ኃጢአታችንን መናዘዝ አለብን። በሰገነቶ ነው ጌታ ኢየሱስ ጴጥሮስን ካላጠብኩ ከኔ ጋር እድል የለህም አለው። ዮሐንስ ምዕራፍ 13 ቁጥር 8ን አስታውሱ። ዮሐንስ ምዕራፍ 13 ቁጥር 8ን በኋላ ተመልከቱ። በጉዟችን ላይ ወገኖቼ ኃጢአታችንን ካልተናዘዝን ከእርሱ ጋር ህብረት የለንም። የኛ ድርሻ መናዘዝ ነው። የእርሱ ድርሻ ማንጻት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9ን ተመልከቱ በኋላ። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ለኔና ለእናንተ አስፈልጊው ነገር ከጌታ ኢየሱስ ክርስቶስ ጋር ህብረት መፍጠርና ለርሱ መታዘዝ ነው። ከዚያም የክርስትናን ህይወት እንኖራለን። አንድ ጊዜ አንድ ሰው ሌላውን እጅግ በጣም ጥሩ ነው ወደሚባለው ክርስቲያን ልብ ሳይቀር የሚገባ የተንኮል መርዝ አለ። እርሱም ጸጋ እንዲበዛ ሳይሆን ስለበዛ ኃጢአት እንስራ የሚል ፈተና ነው አለው። አያችሁ፣ ዛሬ እኔ ድኛለሁ የፈለግኩትንም ማድረግ እችላለሁ የሚሉ ብዙ ክርስቲያኖች አሉ። ወዳጆቼ ሆይ በሮሜ ምዕራፍ 8 እንደምናየው በጸጋ የዳናችሁ ከሆነ የምትወዱትን ማድረግ አትችሉም። በቃ ጳውሎስ ወደ ገላትያ ማኞች በጻፈው መልእክቱ ለመኖር የምንችልባቸው 3 መንገዶች መኖራቸውን በግልጽ ይናገራል። አንደኛው በሕግ ለመኖር እንችላለን። ተመልከቱ፣ አንደኛው በሕግ ለመኖር እንችላለን። ያውን ምሰጣችሁ 3 ነጥቦች ሐዋርያው ጳውሎስ ወደ ገላትያ ማኞች በጻፈው መልእክቱ ለመኖር የምንችልባቸው 3 መንገዶች መኖራቸውን ሲያመለክት ነው። አንደኛው ምንድነው ብያለሁ? በሕግ ለመኖር እንችላለን። ሁለተኛው ደግሞ በፈቃድ ለመኖር እንችላለን። ሁለተኛው በፈቃድ ለመኖር እንችላለን። ሶስተኛውና የመጨረሻው ደግሞ በነጻነት ለመኖር እንችላለን የሚል ነው። በሕግ ለመኖር ሁሉም ሰው መመሪያ ያወጣል። መላ ሕይወቱን ለወሲብ አስገዝቶ ስለነበረ ኮከብ የፊልም ተዋናይ አንብቤያለሁ። ያ የእርሱ ሕግ ነው። በዚያ ሕግ ይኖራል። ምንም አይነት ሰዎቹኑ በሕግ የምትኖሩ ከሆነ በአሮጌው ባህሪ ነው የምትኖሩት ወዳጆቼ። ከዚያም ጳውሎስ የሚጠነቀቅበት ሌላው ጽንፈ ፈቃድ ነው። የእግዚአብሔር ልጆች ከሆናችሁ የፈለጋችሁትን ማድረግ አትችሉም። ክርስቶስ የሚፈልገውን ማድረግ አለባችሁ እንጂ። ለጌታ ኢየሱስ ክርስቶስ መታዘዝ፣ ራሳችሁን ለርሱ ማቅረብ አለባችሁ። ይህ እናንተ ከምትገነዘቡት በላይ ተግባራዊ ነው። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ ይላል ሐዋርያው። ሮሜ ምዕራፍ 6 ቁጥር 16ን ተመልከቱ። አታውቁምን የሚለውን የሐዋርያውን አነጋገር ልብ ብላችሁ ተመልከቱ። ከዚህ ክፍል ጳውሎስ ይህንን በሚልበት ጊዜ እኛ ማኞች እንደማናውቅና ማወቅም እንዳለብን እርግጠኞች መሆን እንችላለን። ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች ናችሁ ይላል ሐዋርያው። በሕይወት ያለ ሰው ሁሉ ለአንድ ሰው ወይም ለአንድ ነገር ባሪያ ነው። የኔዋቻ የሆነ አንድ አስተያየት ሰጪ ሁሉም ሰው ለአንድ ሰው ወይም ነገር ይታዘዛል ሲል ሰምቼዋለሁ። ይህ እውነት ነው ወገኖቼ። ለሰይጣን ለራሱ ሳይቀር ልትታዘዙ ትችላላችሁ። በባህሪያችን ምክንያት የአንድ ነገር ወይም የአንድ ሰው አገልጋዮች ወይም ባሪያዎች ነን። ጳውሎስም እዚህ ላይ ጌታችን የምንታዘዝለት ሰው ወይም ነገር ነው ይላል። ለኃጢአት የምትታዘዙ ከሆነ ጌታችሁ እርሱ ነው። በኃጢአት የምትኖሩ ከሆነ ክርስቶስ ጌታችን ነው አትበሉ። ጌታችሁ አይደለም። እርሱ ነጻነት ወዳለበት ያመጣችኋል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ወይም ነጻነት ትወጣላችሁ የሚለውን የዮሐንስን ቃል ከምዕራፍ 8 ቁጥር 36 ማግኘት ትችላላችሁ። ዮሐንስ ምዕራፍ 8 ቁጥር 36 አርነቱ ምን ለማድረግ ነው? ለርሱ ለመኖር አርነት ይኖራቸዋል፣ ለርሱ ለመታዘዝ አርነት ይኖራቸዋል። ጌታ ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ይላል። ዮሐንስ ምዕራፍ 8 ቁጥር 34ን ይመለከቷል። ዮሐንስ ወንጌል ምዕራፍ 8 ቁጥር 34 እስቲ በጣም ቀላል ምሳሌ ልጠቅም። አንድ ቀን በመስኮት አሻግሬ ስመለከት ሾፌሮች ቆሞ ሲነጋገሩ አየሁ። ጊዜው ከምሳ በኋላ ነበር። በመጨረሻ አንድ በጣም የተከበረ የሚመስል ሰው ከክበቡ ሲወጣ አየሁ። እንቅስቃሴ በማድረግ አንድ ነገር ተናገረ። የተናገረውን መስማት አልቻልኩም። ነገር ግን ከሾፌሮቹ አንዱ 15 ከሚያህል ሰዎች መሃል መጥቶ ሲሄድ አየሁ። መኪናው ወደ ቆመበት ቦታ ሄደ። በሩን ከፈተ። የተከበረ የሚመስለው ሰው መኪና ውስጥ ገባ። ከዚያም ሾፌሩ ዞረና መቀመጫው ላይ ሆኖ መኪናውን እየነዳ ሄደ። እኔም በጣም ጠለቅ ካለ መደምደሚያ ላይ ደረስኩ። ያ ሾፌር የጠራው ሰው አሽከር ወይም ሰራተኛ ነበር። የቀሩትን 14 ሾፌሮች በመኪና ውስጥ የነበረው ሰው የቀጠራቸው አይመስለኝም፣ ምክንያቱም አልታዘዙትም። የታዘዘው ሰው ብቻ ነበር ለሱ የሚሰራው። ያ ሰው ጌታው ስለነበረ ታዘዘው። ጳውሎስ የሚለው ይህን ነው ባጭሩ። ማንም ሆኑ ምንም ሆኑ ለማንም ታዘዙ፣ ለምንም ታዘዙ፣ ያ የታዘዛችሁ ለተሰው ወይም ነገር ጌታችሁ ነው። በቃ ለአንድ ሰው ወይም ለአንድ ነገር ትታዘዛላችሁ ማለት ነው። ይህም ወዳጆቼ ግላዊ የሆነ ጥያቄ እንድንጠይቅ ያደርገናል። ዛሬ ብታስተውሉ ክርስቶስ በእውነት የኛ ጌታ ነውን የሚለውን ጥያቄ እንድናነሳ ያደርገናል። ስለማትገድሉ፣ ስለማትዋሹ፣ የዝሙትን ሥራ ስለማትፈጽሙ፣ እንዲሁም የሙሴ ሕግ የሚከለክላቸው ሌሎች ነገሮችንም ስለማታደርጉ የክርስትና ሕይወት በመኖር ላይ ናችሁ ማለት አይደለም። ወዳጆቼ ጥሩ ኑሮ ትኖራላችሁ ማለት ሊሆን ይችላል። ጉዳዩ ይኸው ነው። የክርስትና ሕይወት ለክርስቶስ የምንታዘዝበት ነው። ልብ በሉ፣ ትልቁም ትንሹም ነገር የክርስትና ሕይወት ለክርስቶስ የምንታዘዝበት ነው። እግዚአብሔር ሁላችንንም ለክርስቶስ የሚታዘዝን ልብ በውስጣችን ይፍጠርልን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ ምሽት ጥናታችንን እዚህ ላይ እናበቃለን። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። በተለመደው ሰላምታችን ደህና አደሩ፣ እግዚአብሔር ይባርካችሁ፣ ሰላሙንም ያብዛላችሁ እያልን የምንሰናበታችሁ በቴክኒኩ በኩል
አለማየሁ፣
በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ሰላም።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።